ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ግንቦት 9 2011 ዓ.ም ስርጭታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባተና
እኔ አዳነች ፍስሐዬ ነኝ።
ሐኪሞች በተለያዩ ከተሞች ዛሬ በሰላማዊ ሰልፍና በስብሰባ ጥያቄዎች አቅርበዋል።
እኛ ሐኪሞች የጠየቅናቸው ጥያቄዎች አሉ። በአጠቃላይ በዶክመንት ይሄ ዶክመንት ውስጥ ያሉ ጥያቄዎች አንድም ጥያቄ ሳይቀር ካልተመለሰ በስተቀር ትግላችን ወደኋላ ምንም አይልም።
ባህር ዳር ከተማ በተካሄደው ሰልፍ ላይ የተገኙት ዶክተር አብራራው ታደሰ የፈለገ ሕይወት ሪፈራል ሆስፒታል ጠቅላላ ሐኪም ናቸው። በአብይ ርዕሳችን ይቀርባል።
የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። @voa አምሃሪክ ብላችሁ ተከተሉን፣ አዳምጡ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የግብጽ ፕሬዝዳንት አብደል ፈታህ አልሲሲ በብዙ መቶዎች ለሚቆጠሩ እስረኞች ምህረት አድርገዋል። ከነሱም አንዱ በሀገሪቱ ጽኑ መሰረት ያለውን ክፍል በመንቀፉ የታሰረ እውቅ ጋዜጠኛ ይገኝባቸዋል። ጋዜጠኛ አብደል ሐሊም ቃንዲል የሀገሪቱን የፍርድ ስርዓት ነቅፏል ተብሎ አቻምና ታሳስ ወር ላይ የሶስት ዓመታት እስራት ተፈርዶበት እንደነበር የአረብ የግብጽ ሪፑብሊክ ኦፊሴላዊ መጽሔት ትላንት ዘግቧል። ቃንዲል ከ17 ሌሎች ተከሳሾች ጋር በአንድ አይነት ክስ ነበር የተፈረደበት። የሙስሊም ወንድማማችነት ፕሬዚደንት መሐመድ ሞርሲ ይገኙባቸዋል። የሙስሊም ወንድማማችነት ድርጅት ተቃዋሚ የሆነው ጋዜጠኛ በሞርሲ ላይ የተፈጸመውን የመንግስት ግልበጣ ይደግፎ ነበረ። የ65 ዓመት ዕድሜው ጋዜጠኛ የኤልሲሲ መንግስት ደጋፊ ቢሆንም የመዘዋወር እገዳ ተደርጎበት ጋዜጣው እንዲታገድ ተደርጓል። ሆስኒ ሙባረክ ከ6 ዓመታት በፊት ከስልጣን ተወግደው ኤልሲሲ ስልጣን ላይ ከወጡበት ጊዜ አንስቶ በተቃውሞ ላይ ከባድ እርምጃ ወስደዋል። በብዙ ሺህ የሚቆጠሩ አብዛኞቹ እስላማውያንና ዓለማውያን አክቲቪስቶችን አስረዋል። ከአብዮቱ በኋላ የተገኘውን ነጻነትንም ለጥተዋል።
በአፍሪካ ሳህል አውራጃ ውስጥ ሽብር ፈጠራን በተሻለ መንገድ ለመጋፈጥ እንዲቻል ኢራቅና አፍጋኒስታን ውስጥ እንደተፈጠሩት አይነት ጸረ ሽብር ጥምረት እንዲመሰረት የቡርኪና ፋሶ የውጭ ጉዳይ ሚኒስትር ለዓለም አቀፉ ማህበረሰብ ጥሪ አሰምተዋል። የተባበሩት መንግስታት ሪፖርተራችን ማርጋሬት በሽር ከኒውዮርኩ የድርጅቱ ጠቅላይ ጽህፈት ቤት ያጠናቀረችውን ዘገባ ትዝታ በላቸው ታቀርበዋለች።
ከቡርኪና ፋሶ፣ ከቻድ፣ ከማሊ፣ ከሞሪታንያና ከኒጀር የተውጣጣ G5 የሚባል ጥምር ኃይል አሁንም በአካባቢው እየተንቀሳቀሰ ቢሆንም በሽብር ፈጠራና በየማህበረሰቡ ውስጥ የሚፈጠሩ ግጭቶች ምክንያት የአካባቢው ሁኔታ አሳሳቢና እየተበላሸ የመጣ መሆኑን የቡርኪናቤ የውጭ ጉዳይ ሚኒስትር አልፋ ባሪ ዛሬ ለጸጥታ ጥበቃ ምክር ቤቱ ተናግረዋል። አሳሳቢዎቹን ሁኔታዎች ሰሜን ማሊ ውስጥ ሳህልና ሞሪታንያ ወሰኖች ላይ ተቆጣጥሮ የማስቀረት ተስፋ እየተመናመነ መምጣቱን ነው የውጭ ጉዳይ ሚኒስትሩ ያስጠነቀቁት። በቅርቡ ሀገራቸው ውስጥ በአብያተ ክርስቲያን ላይ የተፈጸመው ጥቃት፣ በዚሁ ሳምንት ኒጀር ውስጥ የተጣለው 28 ወታደሮች የተገደሉበት አደጋ፣ ሰሜን በኒን ውስጥ የአራት ውጭ አገር ጎብኚዎች መጠለፍና የተከፈተው እነርሱን ፈልጎ የማግኘትና የማደናሰሳ፣ በክልላቸው እየተንሰራፋ ያለው ሁከት ማሳያዎች መሆናቸውን የቡርኪና ፋሶ የውጭ ጉዳይ ሚኒስትር አመልክተዋል። ከሳህል አካባቢ የሽብርና ሁከት ምንጮች አንዱ ሊቢያ ውስጥ ተቀጣጥሎ የሚገኘው የእርስ በርስ ትርምስና የመሳሪያዎች ያለ ገደብ መጉረፍ መሆኑንም ሚኒስትር አልፋ ባሪ ተናግረዋል። አሁን ያለውን ሁኔታ አምስቱ የአካባቢው ሀገሮች ብቻቸውን ሊወጡት እንደማይችሉ ያሳሰቡት የቡርኪናቤ የውጭ ጉዳይ ሚኒስትር ዓለም አቀፉ ማህበረሰብ የተሻለ ጥምረት እንዲፈጥርና በድፍን ሳህል አውራጃ የተፋፋመውን የሽብር ስጋት በጋራ መጋፈጥ እንዲችል ጥሪያቸውን አሰምተዋል።
የሶማሊላንድ ራስ ገዝ ግዛት ከሶማሊያ ነጻ ያወጣችበትን 28 ዓመታት ለማክበር እየተዘጋጀች መሆኗ ተዘግቧል። ሶማሊላንድን የነጻ ሀገር ዕውቅና የሰጠ ሀገር የለም። ይሁንና በሶማሊላንድ መዲና የነጻነት በዓል ለማክበር ዝግጅት እየተደረገ መሆኑ ተዘግቧል። በምክር ቤት አባል አብዱራህማን አታን እንደ ሀገር ዓለም አቀፍ ዕውቅና ለማግኘት ስለሚካሄደው ትግል ተናግረዋል። ሶማሊላንድ ዕውቅና ለማግኘት የሚያስችላት ተገቢ ክንዋኔ አላት። የሶማሊላንድ ሕዝብ የነጻነት ጥማት አለው። ነጻነት የማግኘትና የዓለም አቀፍ ማህበረሰብ አካል የመሆን መብት አለው ሲሉ በሶማሊላንድ ምክር ቤት ተናግረዋል።
ማየት ለተሰናቸው ሰዎች የሚያገለግል በግዕዝ ሆሄያት የተዘጋጁ ጽሑፎችን ማንበቢያ ሶፍትዌር ሥራ ላይ ዋለ። ሶፍትዌሩን የሰራው አይነ ስውሩ ኤርትራዊ ክብሮም ገብረአብ ሶፍትዌሩ በነጻ ጥቅም ላይ እንዲውል ማድረጉ ታውቋል። ሶፍትዌሩ አይነ ስውራን የዕለት ተዕለት የጽሕፈት ቤትና ሌሎች ሥራዎችን ያለመስተጓጎል እንዲያከናውኑ እየረዳቸው መሆኑንም ክብሮም ለቪኦኤ ተናግሯል። ብርሃነ በረሀ ከአስመራ ተጨማሪ አለው።
ክብሮም ገብረአብ የተባለ ኤርትራዊ አይነ ስውር ይህን ችግር የሚያቃልል የግዕዝ ማንበቢያ ሶፍትዌር በመፍጠር የአይነ ስውራንን ችግር መፍታት ችሏል። አይነ ስውር ክብሮም በስራው ላይ ብዙ ችግር ያጋጥመው ስለነበር ይህን የግዕዝ አጋዥ ማንበቢያ ሶፍትዌር ሊሰራ እንደቻለ ለቪኦኤ ተናግሯል።
ከም ዝፍለጥ ንዓይነ ስውራን ካብ ነዊሕ ዓመታት ጀሚሩ
እንደሚታወቀው ማየት የተሳነን ሰዎች ለተለያዩ ስራዎች የእንግሊዝኛ ሶፍትዌርን ስንጠቀም ነበር። ይሁን እንጂ የግዕዝ ፊደል ተጠቃሚዎች የጽሑፍና የንባብ ስራዎቻችንን በብሬል ነበር የምንጠቀመው። ማየት በሚችሉ ሰዎች እርዳታ ነበር ሁሉንም አይነት ስራ የምንሰራው። ከዚህ ችግር ለመላቀቅ ለረጅም ጊዜ ስሰራ ከቆየሁ በኋላ ይህን የግዕዝ ማንበቢያ ሶፍትዌር ለመስራት ችያለሁ። ጃውስና ኤንቪዲኤ ለአይነ ስውራን ተብለው በእንግሊዝኛ የተዘጋጁ ዓለም አቀፋዊ ሶፍትዌሮች እንደሆኑና የግዕዝ ማንበቢያ ሶፍትዌሩን ለመስራት ብዙ እንደረዱት የተናገረው ክብሮም ስራው አዲስ ሳይሆን ጃውስና ኤንቪዲኤ በተባሉት ሶፍትዌሮች ውስጥ የግዕዝ ፊደሎችን ድምጽ በማለማመድ የተሰራ ስራ እንደሆነ ተናግሯል። አንዳንድ በጎሮሮ የሚደመጡ የትግርኛ ፊደሎች ላይ እጥረት ስለነበረበት እንደ አውሮፓውያን አቆጣጠር ከ2015 ጀምሮ ይህን ችግር ለመፍታት ሲሰራ እንደቆየም ተናግሯል። አይነ ስውር ክብሮም በታሪክ ትምህርት የተመረቀ ቢሆንም የአይነ ስውራን ችግር ለመፍታት ካለው ጥልቅ ስሜት ተነሳስቶ የተለያዩ አጋዥ ጽሑፎችን በማንበብና ጥናት በማካሄድ የግዕዝ ማንበቢያ ሶፍትዌሩን ሊሰራ እንደቻለም ተናግሯል። አይነ ስውር ክብሮም በአሁኑ ሰዓት በተለያዩ የሥራ ዘርፍ የተሰማሩ አይነ ስውራን ሶፍትዌሩን ተጠቅመው ያለምንም ችግርና አንቀፋት የዕለት ተዕለት ስራዎቻቸውን እያከናወኑ እንደሆነ ተናግሯል። በቀጣይ ሶፍትዌሩን በትግርኛ ተናጋሪ ድምጽ ለማዘጋጀትና የድምጽ መጽሐፎችን ለማዘጋጀት እንዲረዳ ለማድረግ ከሰሜን አሜሪካ የመስማትና ማየት የተሳናቸው ኤርትራውያን ማህበር ጋር በመተባበር የመስራት እቅድ እንዳላቸው ተናግሯል። በመጨረሻም ኤርትራውያንና ኢትዮጵያውያን አይነ ስውራን በዚህ ማህበር አማካኝነት ሶፍትዌሩን በነጻ ማግኘትና መጠቀም እንደሚችሉም ተናግሯል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
የኢራን የአጭር ርቀት መች ሚሳይሎች በፋርስ ባህረ ሰላጤ ባሉት የጦር መርከቦች ላይ በቀላሉ ሊደርሱ ይችላሉ ሲሉ አንድ ከፍተኛ የምርጡ የኢራን አብዮታዊ ዘብ ባለስልጣን ዛሬ መናገራቸውን ከፊል ኦፊሴላዊ የሆነው ፋርስ የዜና አገልግሎት ዘግቧል። የአብዮታዊው ዘብ ምክትል ኃላፊ መሐመድ ሳልህ ጆካር ይህን ያሉት ከዩናይትድ ስቴትስ ጋር ውጥረት እየሰፈነ በሄደበት ወቅት ነው። ዩናይትድ ስቴትስ በቀጠናው ተጨማሪ የጦር መርከቦች አስገብታለች። ከእስላማዊ ሪፑብሊክ የሚደቀነውን አደጋ ለመቋቋም በሚል በኢራን ላይ ማዕቀብ አጠናክራለች። የፋርስ ባህረ ሰላጤ ከዓለም እጅግ ስትራቴጂያዊ የሆነ የባህር መጓጓዣ መስመር ነው። 1/3 የዓለም የነዳጅ ዘይት አቅርቦት የሚጓጓዘው በዛው በኩል ነው። ዩናይትድ ስቴትስ የአዲስ ጦርነት ወጪን አትችለውም፣ ግጭት ቢነሳ የዓለም ነዳጅ ዘይት አቅርቦትን ይጎዳል ሲሉ ጆካር አሜሪካን አስጠንቅቀዋል። ጦርነት ቢነሳ የሚሰቃየው ዓለም ነው በማለት ማክለዋል። የአብዮታዊው ዘብ ባለስልጣን ይህን ያሉት የኢራን የውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ ኢራን ከዓለም ሀያላን ጋር ያደረገችው የኒውክሌር ስምምነት እንዲጸና ከፍተኛ ዲፕሎማሲያዊ ጥረት በሚያደርጉበት በአሁኑ ወቅት ነው።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቻይና ከዩናይትድ ስቴትስ የምታስገባውን የአሳማ ስጋ $6.5 ቢሊዮን ድንገትና ባልተጠበቀ ሁኔታ መቀነሷ ተገለጸ። ቻይና የአሜሪካን የአሳማ ስጋ ምርት በብዛት በማስገባት ሁለተኛዋ ሀገር ስለነበረች የዩናይትድ ስቴትስ የአሳማ ስጋ አምራች ገበሬዎችን ክፉኛ እንደሚጎዳ እየተነገረ ነው። የቻይና የአሳማ እርባታ በአፍሪካ የአሳማ ትኩሳት በሽታ በተጎዳበት በአሁኑ ወቅት ቻይና እንዲህ አይነት እርምጃ ተወስዳለች የሚል ግምት እንዳልነበረ ተገልጿል። ቻይናን ከአሜሪካ የሚለየው አንድ ነገር ህዝቧ የመንግስቱን ፍላጎት የሚያከብር መሆኑ ነው የሚሉ ተንታኞች ሀገሪቱ ከፍተኛ ቀረጥ የተጣለባቸውን ከአሜሪካ የሚገቡ ቃዎችን መግዛቱን ብትቀንስም እንኳ ህዝቡ መቀበሉ እንደማይቀር ተናግረዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከቻይና በሚገቡ $200 ቢሊዮን ግምት ያላቸው ሸቀጦች ላይ የደነገጉት ቀረጥ ሰሞኑን ስራ ላይ ውሏል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ፍትሃዊ፣ ዘመናዊና ህጋዊ ያሉትን የአሜሪካን የኢሚግሬሽን አካሄድን የሚቀይር እቅድ ሐሳብ ትላንት ይፋ አድርገዋል። የሁለቱ የሀገሪቱ ዋናዎቹ ፓርቲዎች የምክር ቤት አባላት ግን በምክር ቤት አዎንታ የማግኘት እድል የለውም ይላሉ። ፍልሰተኞችን በዘፈቀደ ማስገባት የአሜሪካን እሴት ይጻረራል። እዚህ ብዙ አስተዋጽኦ ሊያደርጉ የሚችሉ በርካታ ብቃት ያላቸው ሰዎችን እድል ያሳጣል ሲሉ ፕሬዚደንት ትራምፕ ትላንት ከሰዓት በኋላ በዋይት ሀውስ ተናግረዋል። የፕሬዚዳንቱ የኢሚግሬሽን እቅድ ሐሳብ ቤተሰብን ከማገናኘትና ከሰብአዊ መለኪያዎች ወጥቶ በዓለም ዙሪያ ያሉ ምርጥና ብልሆችን በማስገባት ላይ በሚያተኩር አሰራር እንደሚለወጥ ፕሬዚዳንቱ አስረድተዋል።
በአፍጋኒስታን ሄልማንድ ክፍለ ሀገር ላይ የተካሄደ የውጭ ኃይሎች የአየር ድብደባ በስህተት ቢያንስ 17 የመንግስት ወታደሮችን ገድሎ 14 ማቁሰሉ ተሰማ። የአየር ድብደባው የተካሄደው ከክፍለ ሀገሩ ማዕከል ላሽካር ጋህ ወጣ ብሎ በሚገኝ የፖሊስ ኃይሎች ከታሊባን አማጽያን ጋር ይዋጉ በነበረበት ቦታ ላይ መሆኑን አንድ ማንነታቸውን መናገር ያልፈለጉ የጸጥታ ባለስልጣን አመልክተዋል። የአውራ ጎዳና ፖሊስ ግብረ ኃይል አዛዥ በስህተት ከተገደሉት መካከል አንዱ መሆናቸውን አታኡላ አፍጋን የሚባሉ የሄልማንድ ምክር ቤት ተጠሪ ተናግረዋል። ለዜና የተያዘው ሰዓት አበቃ።
ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርዝ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ በፌስቡክ ላይቭም አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ግንቦት 9/2011 ዓ.ም ምሽት ፕሮግራም ነው።
ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አብራችሁን ቆዩ። የተለያዩ ዘገባዎችን ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በስራ ሁኔታ፣ በደሞዝና በጤና ስርዓት ውስጥ አሉ ባሏቸው ችግሮች ላይ ጥያቄ ያነሱ ሐኪሞች ባህር ዳር ላይ ዛሬ ሰልፍ ወጥተው ቅሬታቸውን አሰምተዋል። አስቴር ምስጋናው ዝርዝሩን ይዛለች።
ቁጥራቸው 200 የሚጠጉ በባህር ዳርና አካባቢው የሚገኙ የጤና ባለሙያዎች ዛሬ ረፋዱ ላይ ነበር። መነሻው ከፈለገ ህይወት ሪፈራል ሆስፒታል፣ መድረሻው ደግሞ ቅዱስ ጊዮርጊስ ቤተክርስቲያን ላይ ያደረገ የተቃውሞ ሰልፍ ያካሄዱት የተለያዩ የተቃውሞ መፈክሮችን በማሰማት ጭምር። የጤና ባለሙያዎቹ እንደሚናገሩት ለበርካታ ጊዜያት በሕክምናው ዘርፍ ያሉ ጉድለቶችን ይስተካከሉ በማለት እስከ ጠቅላይ ሚኒስትር ድረስ ያቀረብነው ጥያቄ ብዙም ትኩረት አላገኘም። ለዛሬ ሰልፋችን መነሻ ይሄው ነው ይላሉ።
ዶክተር አብራሮ ታደሰ ባላለው በፈለገ ሪፈራል ሆስፒታል ተቀላላችሁ ለሶስተኛ ጊዜ ነው ያሁን ስብሰባ ከሶስት ወር በፊት በምክትል ጠቅላይ ሚኒስትር አቶ ደመቀ መኮንንና በዶክተር አሚር ራማን የኢትዮጵያ ጤና ጥበቃ ሚኒስትር ሰብስበው ተወያይተን ነበር። ያኔ ጥያቄዎቻችን ክሊር ያስቀመጠን ነበር። የተሰጠን የጊዜ ገደብ ያኔ ሁለት ወር ነው የነበረው። በሁለት ወር ውስጥ አለቃል ያን ጥያቄዎችን አስጠንተን ጥያቄዎችን መልሳለን አሉ። አልመለሱም። ከዛ በኋላ እንደገና ጠቅላይ ሚኒስትሩ ጠሩ። ጠቅላይ ሚኒስትሩ መጥራታቸው እንደ ጥሩ ነገር ሆኖ ግን የጠሩት ባለሙያ ግን ባለሙያን የሚወክላል ነበር። የተመረጠው ምድረው አሁንም ባልኩ በፖለቲካል አፖይንት ነው የተወከሉ ሰዎች ምድራቸው የጤና አመራሮቹ እነዚህ የጤና አመራሮች የመረጣቸው የነሱ ትፎዞ እንጂ ትክክል በትክክል የጤና ባለሙያውን ችግር ሊያስረዱ የሚችሉ ነገር የለም። የቀረቡትም ጥያቄዎች ጠቅላይ ሚኒስትሩ ያዩበት አንግል በትክክል የጤናውን ችግር የማህበረሰቡን ችግር የተረዳ የባለሙያውን ችግር የተረዳ አልነበረም። ልክ ምን ጠይቀው ጥያቄ የቅንጦት እንደሆነ ምን ጠይቀው የማህበረሰብ ጥያቄ እኛ የተለየነን ብለን የተለየ ነገር እንደምንጠይቅ አድርገው ነው የተረዱትና እኛ ዛሬ ደግሞ ጥያቄ አይደለም የሚወጣ ነው። ይህ ስርዓት ከተገነባ ጀምሮ ህዝብ ከመሬት ላይ ተኝቶ እየታከመን ያለው ይህን እንዳይሆን ነው የምንፈልገው። አንድ በሽተኛ ለማከም ሌላ በሽተኛ ረግጬ አይደለም ማከመው ነው። መድኃኒት ሲጠፋ መድኃኒት ሐኪሙ አይደለም ማቅረብ ያለበት። የላብራቶሪ ዕቃ ሲጠፋ ሐኪሙ አይደለም ማቅረብ ያለበት። ይህ ስርዓት ተገርስሶ ሐኪሙ ቁጭ ብሎ መታከም ነው ያለበት። ጥያቄያችንም ደግሞ በአስቸኳይ እንዲመልሱልን የምንፈልገው። በአስቸኳይ የማይመልሱ ከሆነ እኛ ሐኪሞች የጠየቅናቸው ጥያቄዎች አሉ በአጠቃላይ በዶክመንት ይሄ ዶክመንት ውስጥ ያሉ ጥያቄዎች አንዲትም ጥያቄ ሳይቀር ካልተመለሰ በስተቀር ትግላችን ወደኋላ ምንም አይልም።
ጥያቄያችንም ከደሞዝና ጥቅማጥቅም ባለፈ የጤና ፖሊሲው እንዲሻሻል ትግላችን ይቀጥላል ነው ያሉት።
ፖሊሲው ምንድነው? ፖለቲካ ላይ ያተኮረ ነው፣ ሽፋን ላይ ነው። በቃ ሆስፒታል ገንብተንላችኋል፣ እንደዚህ ይሄን ያክል ሆስፒታል ገንብተናል፣ ይሄን ያክል ጤና ጣቢያ ገንብተናል ነው እየተባለ ያለ እንጂ ውስጥ ሲታይ የህክምና መሳሪያ ሲታይ የቁሳቁሱ የመድኃኒቱ አቅርቦት ሲታይ በጣም አስቸጋሪ ናቸው። ከዚህ ጋር ታይዞ ደግሞ የህክምና ባለሙያው ለተደጋጋሚ የሚጠይቃቸው ጥያቄዎችን እንደመመለስ የተደረገው ነገር ምንድነው? የባለሙያውን ቁጥር በማብዛት ኳሊቲውን በማውረድ በማህበረሰቡ ዘንድ ታማኝነት እንዳይኖረው በማድረግ ባለሙያውን ለማሸማቀቅ ነው እየተሞከረበት ያለው። ማለት የሀገራችን የህክምና ትምህርት ድሮ የሚሰጥ የነበረው በጣም ስታንዳርድ በሆኑ ዩኒቨርሲቲዎች ብቻ ተመርጦ ነበር። በአሁኑ ሰዓት የህክምና ትምህርት ሊሰጡ በማይችሉ የመስጠት ፋሲሊቲ በአስተማሪም በመሳሪያም ባልተሟሉ የመንግስትና የግድ ተቋማት እየተሰጠ የሐኪም ቁጥር እንዲበዛና ግን ኳሊቲው እንዲወርድ እየተደረገ ነው ያለና የመጀመሪያ የትምህርት ፖሊሲው ሪቫይዝ እንዲደረግ አንድ አይነት እንዲሆን የተለያዩ ዩኒቨርሲቲዎች የሚሰጡት የትምህርት እንትን የተለያየ ነው። እንትኑ ካሪኩለሙ የተለያየ ነው የሚሆነውና
የህክምና ባለሙያዎቹ የተቋሙ ድምጻቸውን ለማስተማት አደባባይ በወጡበት ወቅት ህክምና ለማግኘት ወደ ፈለገ ህይወት ሪፈራል ሆስፒታል የመጡ ህሙማን መጉላላታቸውን ተመልክተናል።
ስሜ ነጻን ማስሻባላለሁ። ህክምና ሙያ ብቻ አይደለም፣ ኃላፊነትም ያለው ነገር ነው። ለምሳሌ እዚህ ጋር ሰው እየሞተ ያየ ተራ አይደለም ብለ መሄድ አትችልም። መውጣታቸው ትክክል ነው፣ ግን ከነሱም የሚጠበቅ ነገር ደግሞ አለ።
ይበንዲ እንዳለ ከሰዓት በኋላ የአማራ ክልል ርዕሰ መስተዳደር ዶክተር አምባቸው መኮንንና የጤና ጥበቃ ሚኒስትሩ ዶክተር አሚር አማን ከክልል ከዞንና ከወረዳ ከተውጣጡ የጤና ባለሙያዎች ጋር ውይይት አካሂደዋል። ዶክተር አምባቸው በውይይቱ የባለሙያዎቹ ጥያቄ ተገቢና ምላሽም መሰጠት ያለበት ነው ብለዋል። ከርዕሰ መስተዳደሩ ጋር የተደረገውን ይህንን ውይይት ጠዋት ለተቃውሞ የወጡ ሰልፈኞች እንደማይቀበሉት ተሰብሳቢዎቹም እንደማይወክሏቸው ቀድመው ተናግረው ነበር።
አሁንም ክልል ላይም የመረጡበት መንገድ ያው በተለመደው አግባብ ነው። የሚፈልጓቸው ሰዎች እንዲሳተፉ ነው የተደረጉት። ባህር ዳር በሚካሄደው ላይ ሐኪም አልተሳተፈም።
በተያያዘ ዜና የሕክምና ባለሙያዎች የስራ ማቆም አድማ በማድረግ የመብት ጥያቄ ላነሱ የጤና ባለሙያዎች የኢትዮጵያ ሕክምና ባለሙያዎች ማህበር ፕሬዚዳንት ዶክተር ገመችስ ማሞ ትላንት ለሀገር ውስጥና ለውጭ ሀገር የሚዲያ ተቋማት በሰጡት መግለጫ የስራ ማቆም አድማውን እንደተቃወሙት ተናግረው ነበር።
ይሄንን የማንደግፍበት ምክንያት እኛ ስራ ላይ ቀርተን በእኛ ምክንያት እንደ ራሳችን ነፍስ የምንሳሳለት ታካሚ ጉዳት ውስጥ እንዳይወድቅ ስለምንፈልግና የምንገዛው ላዕላዊ ለሆነው የሞራል ህግ ስለሆነ ነው። እኛ ይሄን የስራ ማቆም አድማ አልጠራል። የስራ ማቆም አድማውን የጠሩት ሰዎች ማን እንደሆኑም አናውቅም፣ የደረሰንም ደብዳቤ የለም። እኛ ግን አሁንም ደግሜ እላለሁ፣ እንደ ማህበር የስራ ማቆም አድማን በሐኪሞች አንደግፍም። እንኳን በሐኪሞች በሌላውም ጤና ባለሙያ አንደግፍምም አንተባበርም። ይሄ ግልጽ ሊሆንላችሁ ይገባል።
በመጨረሻ የክልሉ ርዕሰ መስተዳደር ዶክተር አምባቸውና የጤና ጥበቃ ሚኒስትሩ ዶክተር አሚር አማን ከክልል እስከ ወረዳ ካሉ የጤና ባለሙያዎች ጋር ያደረጉትን ውይይት በነገው ዕለት ይዤ የመመለስ ይሆናል። የተቃውሞ ሰልፉ ከባህር ዳር በተጨማሪ በክልል በደብረ ማርቆስ ከተማ ተካሂዷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
መቀለ ከተማ ላይ የተካሄደውን የሐኪሞች መሰባሰብ ደግሞ ዓለም ፍስሐ ተከታትሎታል።
የትግራይ የህክምና ባለሙያዎች ዛሬ ከፌዴራልና የክልል ርዕሰ መስተዳድር ተወያይተዋል። ከዛሬ በፊት ለዶክተሮች ትምህርት ተከልክሎ የነበረ ግድ ተነስተዋል። ለዚህም ይቅርታ እንጠይቃለን ሲሉ የፌዴራል ጤና ጥበቃ ሚኒስትር ዴኤታ ወይዘሮ ሳረላ አብደላሂ ገልጸዋል። በውይይቱ በጣም በርከት ያሉ ለፌዴራል ጤና ጥበቃ፣ ለክልል መስተዳድርና ለክልል ጤና ጥበቃ ቢሮ የሚመለከቱ ጥያቄዎች ተነስተዋል። ወይዘሮ ሳረላ አብደላሂ ትምህርትን አስመልክቶ ለተነሳው ጥያቄ ማብራሪያ ሰጥተዋል።
ምናልባት ከዚህ ቀደም ተሳትፎ እዚህ በኋላ መማር አትችሉም ወይም ትምህርታችሁ እዚህ ጋር ያበቃል የሚለው ኮሜንት በጤና ሚኒስትር ስር ያው ቀደም ብሎ የነበረ ነገር ሊኖር ይችላል። ግን ተፈጥሮም ከነበረም ለባለፈውም ቢሆን አሁን ያለው ሲስተም ማስተካከል ስላለበት ድጋሚ ቅርታ መጠየቅ እንፈልጋለን። ግን በተለይ ከካሪኩለም ጋር ተያይዞ ስኮፕ ኦፍ ፕራክቲሱ መለየት አለበት የሚለውንም አጠቃላይ ከፕሮፌሽናል አሶሲሽኖች ጋር እየተነጋገርን እንገኛለን ማለት ነው። ስለዚህ እሱም እየተፈታ የሚሄድ ነው ማለት ነው።
በህክምና ባለሙያዎች ከተነሱት ጥያቄዎች አንዱ ከንግድ ፍቃድ አሰጣጥና አዲስና ነባር ተመራቂ ባለሙያዎችን የሚመለከት ነው።
ላይሰንስ ስንሰጥ እንግዲህ የጂፒ ምደባ አቁመናል። በዚህ አጋጣሚ መደባን ስናቆም ግን ላይሰንሳቸውም ባለበት አክሰስ በሚያገኙበት አካባቢ ሁሉ ላይሰንሳቸውን እንዲወስዱ የማድረጉ ስራ ነው። እሱም ምናልባት በአተገባበር ላይ ክፍተት ካለ ተመልሰንኛ ምናየ ይሆናል ማለት ነው። ከዚህ ቀደም ተመርቀው ለነበሩትም አዲስ ለሚመረቁትም ጎን ለጎን አያይዘን ላይሰንስ እየሰጠንበት እንገኛለን ማለት ነው። ምናልባት ባለፉት አንድ ወር አካባቢ እንግዲህ ወደ 400 አካባቢ የሚሆኑ የጀነራል ፍራክሽናል የተመረቁ ዶክተሮች ነበሩ። እነሱም በመደባ አማካኝነት እንግዲህ መደባ ሳያገኙ አሁን ባለኝ መረጃ ግን ሁሉም ባለፈው ተመርቀው የነበሩት የጤና ባለሙያዎች ወደ ስራ እንደገቡ ነው የማውቀው።
የፌዴራልና የክልል ጤና ቢሮ ያላችሁ ግንኙነትና የድጋፍ አሰጣጥ ስርዓት ምን ይመስላል ተብለው ወይዘሮ ሳረላ ሲመልሱ እንዲህ ብለዋል።
ዶክተር ሀጎስም እዚህ አለ። በየጊዜው በየሎተሩ እንገናኛለን። ስንገናኝም አንዱ እንግዲህ ስፔሲፊክ ጋፕ ለይቶ ድጋፍ የማድረግ ነው። በዛም መልኩ በሁሉም አካባቢ እንግዲህ አጥጋቢ ድጋፍ እየተደረገ ነው ማለት የሚል ግምገማኛም የለንም። ነገር ግን ሰፖርት የመደራረጉ የመናበቡ ነገር አለ። ግን አሁንም ጋፕ ካለ ግን እየተደጋገፈን የምንሄድበትና ባለንም የግንኙነት አግባብም እየሰራንበት ስለሆነ ሙሉ ለሙሉ ግን ፌደራል መንግስት ክልሉን መንግስት እየደገፈ እንዳልሆነ ግን ተብሎ ቅድም የተጠቀሰው ነገር ምና አንዱ እንደም እየለየ ነው የነበረው። ትልቁ ነገር አብዛኛው አካባቢ ውስጥ ንዛውር አንዱ ያገኘነው ክፍተት ግንባታዎች እንግዲህ በክልሎች ይገነባል። ግን ግንባታዎቹ ቀድሞ ባለማለቃቸው ምክንያት ሜዲካል ኢኩዊፕመንቶቹ መተው ይቀመጣሉ። ከዛ ኮንቴነር ውስጥ እንግዲህ ለስድስት ወሩም ለአንድ አመትም ከዛም በላይ ይቀመጣሉ። በኋላ ኢፌክቲቭነሳቸውንም እንግዲህ ማየት ይቻላል ማለት ነው። ስለዚህ አንዱ ተነጋግረን እንደ ጤና ሚኒስትርም አንዱ አክሽን የወሰድነው በተለይ ግንባታቸውን ሳይጨርሱ ወደዛው ፋሲሊቲ የተመደበላቸው ሜዲካል ኢኩዊፕመንት ቢኖር ግንባታውን ለጨረሰው አካባቢ ግን ቅድሚያ እንዲሰጠው የሚል ተነጋግረናል። በዛም ነው እንግዲህ እየሄድንበት ያለ። በተለይ ከሜዲካል ኢኩዊፕመንት ጋር ተያይዞ እንግዲህ ባለፈው 2-3 ቀናት እንግዲህ ወደ 300 የሚሆኑ የአልትራሳውንድ እና 50 የሚሆኑ የኤክስሬ ማሽኖች በተለይ ዲጂታል ኤክስሬዎች ገብተዋል። እንደ ሀገር እንግዲህ 30%ን የፋርማሲቲካል ሰፕላይ እንግዲህ ወደ ሀገር የሚያስገቡት የነበሩት በተለይ የፕራይቬት የመድኃኒት አስመጪዎች ነበሩ። ነገር ግን አሁን ካለው የፎሬን ከረንሲ እና ፕራዮሪቲ ከመሰጠቱ አንጻር ጋር ግን ያለው እንደምታውቁት በተለይ እነዚህ የፕራይቬት የሕክምና ወይም ደግሞ የፋርማሲቲካል አስመጪዎች እነሱም እንደሌላ ወረፋ ይጠብቃል።
በመጨረሻ በአይደር ሆስፒታል የሚገኘው ስራ ያልጀመረ የጨረር መሳሪያ የሚመለከት በቀጣይ እናየዋለን ብለዋል።
ኢሚዲየት ሪስፖንስ እንሰጣለን። ሌላው ከኢቦላ ጋር ተያይዞም የተባለውን ነው። እነሱንም እንግዲህ ተመልሰን ሪስፖንስ እንሰጥባቸዋለን።
ከተሳታፊ የህክምና ባለሙያዎች ዶክተር አብርሃ ገሰሰ ውይይቱን አስመልክተው ያላቸውን አስተያየት እንዲህ ይገልጻሉ።
ውይይቱ አሪፍ ነበር። አንደኛው እንትን ችግሮቹ በነቂስ ወጥቶ ላይኛው አመራር እንዲረዳ መደረግ ነው ዋና መሬት ላይ ያለው ችግር ማወቅ ለመፍትሄ ግማሽ መንገድ ተብሎ ስለሚታመን ይህንንም ከፍተኛው አመራር ዞ እንዲያውቀው መንገድ ስለከፈተ ከአሁን በኋላ ለሚደረግ የመፍትሄ ሀሳቦች መነሻ ይሆናል ብዬ አስባለሁ። የባለሙያ ጥያቄ ፈቷል ብዬ አላምንም። እስከ 2005 ዓመተ ምህረት ጀምሮ የወጣ መመሪያ ነው። እስካሁን ሲተገበር አልነበረም። አሁን ግን ይተገበራል ተብለዋል። ግን መነሻው ጥያቄ ይሄ አይደለም። የደሞዝ ጥያቄ ነበር። እሱ አልተነካም። ግን እንደነበረው ነው። ጥቅማጥቅም ነው። ይሄ የዲዩቲ ነው። በፌዴራልም በትክክል አልተመለሰ። እውነት ለመናገር ሲቪል ሰርቪስ ያወጣው ህግና የጤና ጥበቃ የሚሰጠው የዲዩቲ አከፋፈል ስርዓት ለየብቻው ነው። አሁን ለምሳሌ የሲቪል ሰርቪስ ህግ ምን ይላል? ቅዳሜና እሁድ ለሚሰራ በሰዓት ተካፍሎ እጥፍ እንዲከፈለው ነው። እኛ እንደዛ አይደለም በአገር ደረጃ ማለት ነው። እኛ ይያልን ያለ ነው ሲቪል ሰርቪስ ያወጣው ህግ በተግባር ላይ ይዋል።
ተሰሰው ይታድሽም ያላት አስተያየት እንደሚከተለው ተነገራለች።
የጤና ባለሙያዎች ጥያቄዎች በተደጋጋሚ የሚነሱ ጥያቄዎች ናቸው። ማለት አዲስ ጥያቄ ተነሳን ጋርኝ በውይይት ግን ያው የተሰጡ ምላሾች የዛሬው የተለየ ነበር። ለምሳሌ እንደ ድሮ አሰራር ነው የሚሰራው ተብሏል። ታክስም ሙሉ በሙሉ ባይሆንም ይቀንሳል ተብሏል። ኮስት ሼሪንግም የሆነ ማስተካከያ ተደርጎበታል መሰለኝና ይሄ በጣም ማርክቶኛል። በስልኝ ከሞላ ጎደል ያው የተወሰኑት መልስ አግኝተዋል። የተቀሩትም ያው በቀጣይ በሂደት እንደሚፈቱ ተነግሮናልና ያው ይፈታሉ የሚተስፋ ማለት ነው።
በዚህ ውይይት የተገኙ ዶክተር ደብረጽዮን ገብረ ሚካኤል በመጀመሪያ ተባብረን ሰላማችንን መጠበቅ አለብን፣ ሁሉም ነገር ከሰላም በኋላ ነው፣ ሰላም ከሌለ ደሞዝ፣ የትርፍ ሰዓት ክፍያ፣ ትምህርትና ሌላ መጠየቅ ከባድ ነው ካሉ በኋላ ከፌዴራል ለመጡ መመሪያዎችና ሌሎች ጥቅማ ጥቅሞች ሳይሸራረፉ ለመተግበር ከዛሬ ጀምረን እንሰራለን ብለዋል። ይህ በእንዲህ እንዳለ የአክሱም ሆስፒታል የሕክምና ባለሙያዎች ጥያቄዎቻችን ይመለስ በማለት በግቢያቸው ዛሬ ሰላማዊ ሰልፍ ማካሄዳቸው ይታወቃል። ለድምጽ የአሜሪካ ሬዲዮ ዓለም ፍስሐ ከመቀለ።
አለምን አመሰግናለሁ ለዘገባው። እንዲሁም አስቴርን ባህር ዳር ላይ ከአሜሪካ ድምጽ መጽሔት ነው ያደምጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። የመጽሔቱ ዘገባዎች ይቀጥላል።
በተለያዩ የሀገሪቱ ከተሞች በወላይታ ተወላጆች ላይ በማንነታቸው ምክንያት ይፈጸማል የሚሉትን ጥቃት የሚቃወምና መንግስት ጣልቃ እንዲገባ የሚጠይቅ ሰላማዊ ሰልፍ ዛሬ ሶዶ ከተማ ላይ ተካሂዷል። ዝርዝሩን ሪፖርተራችን ዮናታን ዘብዲዮስ ከሶዶ አስተላልፏል።
ዛሬ በመቶ ሺዎች የሚቆጠሩ የወላይታ ብሔር ተወላጆች በዞኑ ዋና ከተማ ሶዶ ከተማ ሰላማዊ ሰልፍ ወጥተዋል። የሰልፉ ዋና ዓላማ በክልል መደራጀት፣ ራስን በራስ ማስተዳደር፣ በተለያዩ የአገሪቱ ከተሞች በማንነታቸው የሚፈጸምባቸውን ጥቃት መቃወም፣ ዜጎችን ያፈናቀሉና የገደሉ በሕግ ጥላ ስር እንዲውሉ እንዲሁም የሕግ የበላይነት እንዲከበር መጠየቅ ነው። የሰልፉ ተሳታፊ ወጣት ሀብታሙ ኢንድሪስ ዜጎች ሰው ሆነው በመፈጠር ብቻ የተጎናጸፉትና ሕገ መንግስታዊ መብታቸው ሊከበር ይገባል ሲል ሰላማዊ ሰልፍ መውጣቱን ተናግሯል።
የወላይታ ዞን በአጠቃላይ በሁሉም የዞኑ ቀበሌዎች ህዝቡ ወስኖ ለክልል ምክር ቤት የተላከ የወላይታ ዞን ክልል ጥያቄ ነበር። ይህ ጥያቄ በተለያዩ ምክንያቶች ተስተጓጉሎ የወላይታ ህዝብ የክልል የመደራጀት ጥያቄ እስካሁን ድረስ በደቡብ ክልል ምክር ቤት ጸድቆ ለውይይት እንኳን አልበቃ። ስለዚህ የፌዴራል መንግስት ለውጡን የሚመሩ አካሎች የወላይታ ህዝብ ለውጡን የሚደግፍና ለለውጡ የጀርባ አጥንት የሆነ ህዝብ በመሆኑ የክልሉን ጥያቄ ሰምተው በተገቢው መንገድ እንዲመራና በሁለተኛ ደረጃ ደግሞ በተለያዩ የኢትዮጵያ አካባቢዎች የሚኖሩ ወላይታዎች አሉ እና ወላይታ በመሆናቸው ብቻ እየተገደሉ እየተፈናቀሉ ይገኛሉ። መብታቸው ሊከበር ይገባል። ለኢትዮጵያ ታሪክ የሰራ ህዝብ ነው። በኢትዮጵያዊነቱ ደግሞ የማይደራደር ህዝብ ነው። እጅግ በጣም በኢትዮጵያዊነቱ የሚያምንና ሌላውን አክፎ አስጠግቶ የሚኖር ህዝብ ነው እና ከዚህ ባሻገር ደግሞ ሰው በዘር ሰው በጎሳ ተለይቶ ሊጠቃ ይገባል የሚለውን ጥያቄ ለለውጡ መሪዎች ይህን እንዲያውቁ
ሰርቶ ለመለወጥና በኢትዮጵያ ሁለንተናዊ ልማት ውስጥ አሻራቸውን ለማሳረፍ ወደ ተለያዩ የሀገሪቱ አካባቢዎች ተንቀሳቅሶ የመስራት ህገ መንግስታዊ መብት ወላይታ ተገድቧል ያለችው ወጣት ወላይታዎችም በአገሪቱ ታይቷል ከምትለው ለውጥ እኩል ተጠቃሚ መሆን አለባቸው ብላለች።
የተለያዩ ክልላት ላይ ወላይታ ወጣት መስራት አልቻለም። በተለያዩ ምክንያቶች በጣም በደል እየደረሰብን ስለሆነ ያንን በማስመልከት የክልላዊ ጥያቄና የመፍታችንን የማስከበር ጥያቄ ነው ጥያቄያችን።
ወላይታ ለስራ በተንቀሳቀሰበት ተለይቶ በደል እንደሚፈጸምበት ተናገረው በደረሰበት የማንነት ጥቃት ስራውን ለቆ ሶዶ ከተማ የተቀመጠው የከባድ ተሽከርካሪ ሹፌር አቶ መስከረም አስራት ናቸው።
በየሀገሩ እንቅስቃሴ አልቻለም። ለውጡን ደግፈናል። እኔ እንደ ብሔር አላወራም፣ እንደ ኢትዮጵያዊ ነው የማወራው። ዜጎች ኢትዮጵያዊ ስለሆኑ ብቻ ኢትዮጵያ ውስጥ ተንቀሳቅሰው መስራት መቻል አለባቸው። ማንኛውም ኢትዮጵያዊ ኢትዮጵያ ውስጥ ሀብት አፍርቶ ስራ ሰርቶ በፈለገበት ቦታ ደስ ባለው ቦታ መኖር አለበት። አሁን ግን እንደ ኢትዮጵያዊ ኖረ እንደ ብሔር እየሞትክ ነው። ወላይታም ሆነ ሌላው ብሔር እየሞተ ያለው በብሔሩ ምክንያት እንጂ ወላይታ ለኢትዮጵያ ለውጥ እንቅፋት ሆኗል። አንደኛ ደጋፊ ነው ወላይታ ለኢትዮጵያ ለውጥ።
የወላይታ ብሔር በኢትዮጵያ ታሪክና አሁን ታይቷል በሚሉት ለውጥ ውስጥ ትንሽ የማይባል አስተዋጽኦ ቢያበረክትም አመድ አፋሽ ሆናል ነው ያሉት አቶ መስከረም። በመሆኑም የሰልፉ ተሳታፊዎች በዜጎች ላይ የተፈጸመ ያለው ሰብአዊና ዲሞክራሲያዊ መብት ጥሰቶች መንግስት እንዲያስቆም በአደባባይ ላይ ጠይቀዋል። የሰልፉ ዋና አስተባባሪና የወላይታ ምሁራን ማህበር ሰብሳቢ እንዲሁም የዲላ ዩኒቨርሲቲ መምህር አቶ አሰፋ ወዳጆ የወላይታ ህዝብ የራሱ መንግስታዊ አሰራርና መገበያ ገንዘብ እንደነበረው ገልጸው ከኋላ በተፈጠረው ስርዓቶች መብቱ ተጥሶ ሰንብቷል ነው ያሉትም። ወላይታ ስራ ወዳድና ብርቱ ህዝብ ሆኖ ሳለ ሌላ አካባቢ እንዳይሰራ ተደርጎ ወደ ዞኑ መጥቶ ስራ አጥ ሆኖ ስለተቀመጠ በዞኑ ከፍተኛ ሰው ኃይል የሚቀጥሩ ትልልቅ ፋብሪካዎች መንግስት በአጭር ጊዜ ውስጥ እንዲገነባም ጠይቀዋል። የዞኑ ዋና አስተዳዳሪ አቶ ዳጋቶ ኩምቤ በሰልፉ ላይ ተገኝተው ባስተላለፉት መልእክት የወላይታ ህዝብ ለመደራጀት ያቀረበው ጥያቄ ምላሽ እንዲያገኝ የህዝቡን አደራ ተቀብሎ የዞኑ መንግስት ለማስፈጸም እንደሚሰራ አስታውቋል። አቶ ዳጋቶ አውቃለሁኝ ወላይታ ራሱን በራሱ የማስተዳደር ፍላጎት የነበረው ከ125 ዓመታት በፊት ሲሆን በተለያዩ ነገስታት የተመራ ታላቅ ህዝብ ነው ብሏል። ይሁን እንጂ ከዚህ በፊት በአገሪቱ በነበሩ አህዳውና አምባገነናዊ ስርዓቶች ተጨቁኖ ኖሯል ነው ያሉትም። ህዝቡ ያቀረበው በክልል ለመደራጀት ጥያቄ ያለ በቂ ምክንያት ምላሽ ሳያገኝ ቆይቷል ያሉት አስተዳዳሪው ለዘመናት የቆየውን የወላይታ ጥያቄ በዞኑ ምክር ቤት ጸድቆ ለክልል ምክር ቤት ቢቀርብም አፋጣኝ ምላሽ አልተሰጠም ነው ያሉትም። በዞኑ ከፍተኛ ስርዓት ወጣቶች መኖራቸውን ተናግረው ትልቅ የማኑፋክቸሪንግ ፋብሪካዎችና አየር ማረፊያ እንዲገነባ መንግስት ተገቢ ድጋፍ በማድረግ የተጀመረውን ጥረት ከግብ ማድረስ ያስፈልጋል ብሏል።
ዛሬ በሰላማዊ ሰልፍ የቀረበው ጥያቄ የመላው ወላይታ ህዝብ ከመንግስታዊ ጥያቄ ስለሆነ በአፋጣኝ ምላሽ እንዲያገኝ የህዝቡን አደራ በመቀበል ለሚመለከታቸው የመንግስት አካላት ለማድረስ ከወትሮ ይልቅ ለመስራት ጥረት እናደርጋለን። የህግ የበላይነት እንዲከበርም ከፍተኛ ርብርም እናደርጋለን።
ዛሬ በወላይታ ሶዶ ከተማ ተደረገው ሰልፍ በሰላማዊ መንገድ ተጠናቀቀ ሲሆን ስራ ወዳድነት ክብር እንጂ ውርደት አይደለም፣ ህገ መንግስቱ ይከበር፣ ፍትሃዊ ተጠቃሚነት ለሀገራችን ህዝቦች፣ ሰርተን የመኖር መብት ይረጋገጥልን፣ በክልል ለመደራጀት ጥያቄ ይመለስልን፣ ኢትዮጵያ የሁላችንም ሀገር የሁላችንም ቤት ነች፣ እንዲሁም ዘረኝነትን አጥብቀን እንቃወማለን የሚሉና ሌሎችም ቁጥራቸው የበዙ መፈክሮች በወላይታ ጎዳና ከፍ ብለው ተደምጠዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዶስ ወላይታ ዞን ሶዶም።
አመሰግናለሁ ዮናታን ለዘገባው። ከምሽቱ 3 ሰዓት ከ31 ደቂቃ ነው። የመጨረሻው የመጽሔት ተከታዩ የመጽሔት ዘገባ ይቀርባል። አዲስ ትውልድ ፓርቲ ባለፈው ሳምንት የተመሰረተውን የኢትዮጵያ ዜጎች ለማህበራዊ ፍትህ ተብሎ የተሰየመ አዲስ ፓርቲ ካቋቋሙት መካከል የለበትም ብለዋል የፓርቲው ፕሬዚደንት። የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ ሊቀመንበር አስተባብለዋል ይህንን። መለስካቸው አማረ ዝርዝሩን ይዟል።
የዛሬ ሳምንት የፓርቲውን መሪዎች በመምረጥ መስራች ጉባኤውን ያጠናቀቀው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ሲያስታውቅ እንደነበረው አዲስ ትውልድ ፓርቲ አጥፓ ከመስራች ስብስቦች ወይም ፓርቲዎች መካከል አይደለሁም ሲል አስታወቀ። የአዲስ ትውልድ ፓርቲ ፕሬዚዳንት አቶ ሰለሞን ታፈሰ ለቪኦኤ እንዳስረዱት ከሆነ ለመጀመሪያ ጊዜ ይህን የመሰለ ነገር የተሰማው ሚያዝያ 4 ቀን 2011 ዓ.ም ምረት በኢሳት ቴሌቪዥን አዲስ ትውልድ ፓርቲ ከአርበኞች ግንቦት ሰባት ጋር ውህደት ፈጽሟል የሚል ዜና ሲተላለፍ እንደነበረ ያስታውሳሉ። በተመሳሳይ ሁኔታ ከአዲሱ ፓርቲ ከኢትዮጵያ ዜጎች ለማህበራዊ ፍትህ ጋር ተደረገ የተባለው ውህደትም የሚታወቅ አይደለም ብለዋል አቶ ሰለሞን ታፈሰ።
በመሰረቱ አዲስ ትውልድ ፓርቲ አሁን በቅርብ ከተመሰረቱት ፓርቲዎች ውስጥ በራሱ ፍላጎት በራሱ አካሄድ በራሱ አመለካከት የተሳተፈበት ነገር የለም። ስለዚህ ስማችንን ኬት አምጥተው እዛ ውስጥ እንዳስገቡት ራሱ ለኛ ራሱ ግራ ገብቶናል። አዲስ ትውልድ ፓርቲ ሲመሰረት የራሱ ዓላማ የራሱ ራዕይ ያለው ፓርቲ ነው። እኛ የምንመራው እና የምንተዳደረው በደንባችን መሰረት ነው። ደንባችንም ውህደትን አይፈቅድም።
የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ሊቀመንበር አቶ የሸዋስ አሰፋ እንደሚያስረዱት ከሆነ ደግሞ ይህ አዲስ ፓርቲ በምርጫ ቦርድ ሲመዘገብም ሆነ ሲቋቋም እንደ አዲስ ፓርቲ እንጂ ከተለያዩ አባላት እንደተዋሃደ ፓርቲ አይደለም ይላሉ።
መስራቾቹ ፓርቲዎች፣ ንቅናቄዎች፣ ስብስቦች፣ ግለሰቦችም አሉበት። እነዚህ ግን ሲመጡ እያንዳንዳቸው እንደ ግለሰብ ነው የመጡ፣ እንደ ግለሰብ ወረዳ ላይ ነው የመጡት። በአዲስም ይሁን የእያንዳንዱን ፓርቲዎች በነገራችን ላይ ራሳቸው ነው የሚያውቁት፣ ተፈጥሯቸውም የተለያየ ነው። ለምሳሌ አርበኞች ግንቦት ሰባት ራሱን አክስሟል። ግን ለምርጫ ወርድ ያሳውቅ አይገደድም እንደዛ የናንዱ ዓለም ስብስብ እንደውም ማክሲመም አይተበቀበትም ስብስብ ስለሆነ ሰማያዊ ኢዴፓ መኢዴፓ አጥፋ ግን በራሳቸው መንገድ ሄደው ከምርጫ ወርድ ያለውን ህጋዊ ፕሮሰስ በራሳቸው ይጨርሳሉ እኛ እነሱ ያሉልን ነው የምንቀበለው እንደ አስተባባሪ ኮሚቴ የፓርቲው ኃላፊ ይመጡና እኔ ፓርቲዬን በስራ አስፈጻሚ በምክር ቤት በጉባኤ አስወስኜ ከእናንተ ጋር ይሄንን አዲስ ፓርቲ ለመመስረት መጥቻለሁ ይሉናል ኢትዮጵያዊ ናቸው ዜጋ ናቸው ትልቅ ሐሳብ አላቸው በሚል ተቀብለን አስተናግደናል
በዚሁ መሰረት በወቅቱ የነበረውን አስተራርም አቶ የሽዋስ አብራርተዋል
ማንንም አልገፋንም በዚህ መንገድ የዚህ ፓርቲ አባላትም ራሳቸው አቶ ሰለሞንንም ጨምረው እኛ ጋር መጥተው ተነጋግረው ደንቡን ፕሮግራም ወስደው በየኮሚቴዎቹ አባሎቻቸውን ደልድለው ሲሰሩ ነው የቆዩ። ፓርቲው እስኪመሰረትም ድረስ ምንም ያሉት ነገር የለም። አሁንም እሳቸው ብቻ ናቸው ወይስ አባሉ ነው ይሄንን የሚለው? ይሄ እንግዲህ የሚዲያዎች ስራ ነው የሚሆነው። እኛ በመናቀው አባሉ ያጥፋ አባል እኛ ባለን መረጃ በየወረዳው ተወክሎ መጥቶ ጉባኤ ላይ ሁሉ መሳተፋቸውን አመራር ላይ ሁሉ መወዳደራቸውን እናቃለን። ስለዚህ በእያንዳንዱ የፓርቲ ጉዳይ ጣልቃ አንገባም። ይሄ አዲስ ፓርቲ የተለያዩ ስብስቦችና ግለሰቦች ቢመሰረቱትም አዲስ ፓርቲ ነው። ምርጫ ወርድ የሚያስተናግደው እንደ አዲስ ፓርቲ ነው። ወደፊት የሚመጡትም ፓርቲዎች የራሳቸውን ጣጣ ጨርሰው የሚመጡት በራሳቸው መንገድ ነው። ስለዚህ የእሳቸው ነው በተመለከተ እንግዲህ ከአባሎቹ ጋር ነው መነጋገር የሚገባው።
አቶ ሰለሞን ታፈሰ ግን ይሄን አይቀበሉም።
እኛ ግን ውደታ እናደርግም ደንባችን አይፈቅድም ታንክም ትውልድም ይጠይቀናል የሚል ሐሳብ ነው ያለው። የፓርቲውን አላማ የማያውቁ በተለያየ ግንኙነት የሚገናኙ እዛ ሄደው በራሳቸው ጊዜ እኛ ሳንወክላቸው በደብዳቤ ሳንወክላቸው በአካል ሳንወክላቸው እዛ ይሄዱና ተውደናል ብለው መግለጫ ይሰጡ ሰዎች አሉ። እኔም በአካል እኮ ከነሱ ጋራ ተገናኝቼ ውደት አይፈቅድም በውደት አንይደም የኛ ደንባችን የሚፈቅድልን ቅንጅትና ህብረት ይፈቅዳል። ለዚህ ለሀገር የሚሰራ ለህዝብ የሚሰራ ፓርቲ ከማንኛውም ፓርቲ ጋራ በሪዮት ዓለም ምን መሳሰል አገር አቀፍ ይሆን የህዝብ ተቀባይነት ካላቸው ፓርቲ ጋራ እንሰራለን ብለን ማዕከላዊ ምክር ቤት የሚወሰነው ውሳኔ ነው። ከዚህ ውጪ ግን እኛ ውደቱ ሲገባ ነው ከነሱ ጋር እንትን ያለው የለም።
ከቅርብ ጊዜ ወዲህ አንዳንድ ፓርቲዎች ሌሎችን አባሎቻችንን አስኮበልላችሁ የሚል ክስ ሲሰነዝሩ ይሰማሉ። ለአቶ የሸዋስ ይህን በተመለከተም ጥያቄ አንስቼላቸው ነበረ። ማንም ግለሰብ የፈለገውን የፓርቲ መርሃ ግብር ወዶና ፈቅዶ ሊቀበልና ሊታገል የዜግነት መብቱ ነው ሲሉ አጭር ምላሽ ሰጥተውኛል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አዲስ ኢሚግሬሽን እቅድ ትላንት ይፋ አድርገዋል። እቅዱ በየአመቱ በእጣ የሚሰጠው ዲቪ ሎተሪ ወይም ግሪን ካርድ ሎተሪ እንዲቆም፣ የአሜሪካ ዜጋ ስፖንሰርነት ለቤተሰብ አባል የሚሰጠውን ቪዛ ቁጥር በከፍተኛ ደረጃ እንዲቀንስና ይገባቸዋል ወይም ይመጥናሉ በሚል መስፈርት የሚሰጠው ቪዛ ቁጥር እንዲጨምር የሚጠይቅ ነው። ዲሞክራቶች ግን ይህ እቅድ በልጅነት ያለ ህጋዊ ሰነድ ወደ ዩናይትድ ስቴትስ የገቡትን 700 ሺህ ሰዎች እጣ ምን እንደሚሆን መፍትሄ አይሰጥም በሚል አጣጥለውታል። የዋይት ሃውስ ዘጋቢያችን ፓትሲ ዊደስኳራ ያጠናቀረችውን ዘገባ ቆንጅታዬ ታቀርባለች።
በዩናይትድ ስቴትስ ብሔራዊ የሳይንስ ቦርድ መረጃ መሰረት አሜሪካ ውስጥ በሳይንስና በምህንድስና ዘርፍ የተሰማሩ በኮሌጅ ደረጃ የተማሩ ሰራተኞች ውስጥ 30% የውጭ ሀገር ተወላጆች ናቸው። ሚስተር ትራምፕም የሚፈልጉት እንዲህ ያሉት በጣም የተማሩ የውጭ ሀገር ሰዎች በብዛት እንዲገቡ ነው።
A new legal immigration system that protects American wages promotes American values.
የአሜሪካውያንን የደሞዝ ክፍያ የሚያስጠብቅ የአሜሪካን እሴቶች የሚያስተዋውቅ ከዓለም ዙሪያ ምርጦቹንና እጅግ ብሩሆቹን የሚስብ አዲስ ህጋዊ የኢሚግሬሽን ስርዓት ነው።
ዩናይትድ ስቴትስ በየአመቱ 1.1 ሚሊዮን ህጋዊ ቋሚ የመኖሪያ ቪዛ ግሪን ካርድ ትሰጣለች። ከነዚህ ውስጥ የሚበዛው የሚሰጠው በሙያቸው ወይም የሥራ ቅጥር አግኝተው ከሚመጡት ይልቅ አሜሪካዊ ዜግነት ያለው ቤተሰብ ላላቸው ነው። ሚስተር ትራምፕ ታዲያ የሚፈልጉት ቤተሰብ አመልክቶላቸው የመኖሪያ ፈቃዱን የሚያገኙት ቁጥር ተቀንሶ እሳቸው እንዳስቀመጡት ይገባቸዋል ይመጥናሉ በሚል መስፈርት እየታየ የሚሰጣቸው ቁጥር እንዲጨምር ነው። በሰባዊነት የሚሰጠው ለምሳሌ ጥገኝነት ለሚጠይቁ ለስደተኞች የሚሰጠው የመኖሪያ ፈቃድ በግማሽ እንዲቀንስ ይፈልጋሉ ፕሬዝዳንቱ። በየአመቱ በሎተሪ እድል የሚሰጠው ዳይቨርሲቲ ቪዛ የሚባለው መርሃ ግብር ግሪን ካርድ ሎተሪ ተብሎም ይጠራል እሱም እንዲቀር ይፈልጋሉ ፕሬዝዳንቱ።
random selection is contrary to American values.
እንዳመጣ ያነሱ በዘፈቀደ መቀበል ከአሜሪካ እሴቶች ጋር የሚጣረስ አሰራር ነው።
ሚስተር ትራምፕ አዲሱን የኢሚግሬሽን እቅዳቸውን ቢልድ አሜሪካ ቪዛ አሜሪካን እንገንባ ቪዛ ብለው ሰይመውታል። የመኖሪያ ቪዛ ለማግኘት የሚያመለክቱ እድሜ፣ የእንግሊዝኛ ችሎታ፣ የትምህርት ደረጃ፣ የሥራ ዕድል ያገኙ ወይም አሜሪካ ውስጥ መዋለ ንዋይ ለማፍሰስ ቃል የሚገቡ መሆናቸው ሚዛን ላይ ይውላል። የአሜሪካ ታሪክና መንግስት ዕውቀት ፈተናም ይጠብቃቸዋል። ዲሞክራቶች ግሪን ካርድ በይገባዋል መንገድ መስጠት ትክክል አይደለም በማለት የፕሬዝዳንቱን እቅድ ውድቅ አድርገዋል። ናንሲ ፔሎሲ የዩናይትድ ስቴትስ ኮንግረስ የተወካዮች ምክር ቤት አፈ ጉባኤ
They're saying family is without merit. Are they saying most of the people who have ever come to the United States in the history of our country are without merit because they don't have an engineering degree?
ቤተሰብ አይመጥንም አይገባው ማለታቸው ነው። በዩናይትድ ስቴትስ ታሪክ እስካሁን ሀገራችን የመጡ አብዛኛዎቹ ሰዎች የምህንድስና ዲግሪ ስለሌላቸው አይመጥኑም ነው የሚሉት።
ዲሞክራቶች የፕሬዝዳንቱን እቅድ የሚቃወሙት በዚህ ብቻ ሳይሆን በልጅነታቸው ያለ ህጋዊ ፈቃድ የገቡትን 700 ሺዎቹን የውጭ ሀገር ሰዎች ጉዳይ መፍትሄ የማይሰጥ በመሆኑም ጭምር ነው። የኬቶ ተቋም የኢሚግሬሽን ፖሊሲ ተንታኝ ዴቪድ ቢር አስተያየታቸውን ይሰጣሉ።
This is not something that has any path to becoming a law, and he kind of intimated that
ይሄ በምንም አይነት ጎኖ ለመውጣት የሚችል አይደለም። እሳቸውም በንግግራቸው መጨረሻ ላይ ተቆም አድርገዋል። ኮንግረስ ህግ አድርጎ ባይደነግገው እንደገና ፕሬዝዳንትነቱንና የተወካዮች ምክር ቤቱን ስንቆጣጠር እንደነግገዋለን ብለዋል። ሁለት አመት ሙሉ በእኚ ፕሬዝዳንትና ሙሉ በሙሉ በሪፐብሊካኖች በተያዘ ኮንግረስ አሳልፈናል። ኢሚግሬሽንን በተመለከተ አንድም ያከናወኑት ነገር የለም። ያሁን እቅዳቸው ምንም ምድል አይኖረውም።
አዲሱ የፕሬዝዳንቱ የኢሚግሬሽን እቅድ የረቀቀ ዕውቀት ለማይጠይቁ የሥራ አይነቶች ያለውን የሰራተኛ እጥረት እንዴት መወጣት እንደሚቻል መልሱን አላስቀመጠም። በባፋሎ ዩኒቨርሲቲ የኢሚግሬሽን ሕግ ፕሮፌሰር ሪክሱ ያስረዳሉ።
The industries that are complaining about worker shortages are specifically looking for immigrants.
ኢንዱስትሪዎች የሰራተኛ እጥረት እንዳለባቸው ሮሮ ያሰሙ ናቸው። ለግንባታም ይሁን ለግብርና ወይም የስጋ ውጤቶች ማሸግ ሥራ የውጭ ሀገር ሰዎችን እየፈለጉ ናቸው። ለነዚህ ሥራ መስኮች ብዙ ሰራተኛ ያስፈልጋል። በከፍተኛ ዕውቀት የሰለጠኑ ባለሙያዎች ላይ ያነጣጠረ የኢሚግሬሽን ሥርዓት ምንም እንኳን ጠቃሚ ቢሆንም ለዝቅተኛ ደረጃ ሰራተኛ ችግሩ መፍትሄ አይሆንም።
ፕሬዝዳንት ትራምፕ ሜክሲኮን በሚያዋስነው ድንበር ላይ አጥር መገንባት አለብን ማለታቸውንም ገፍተውበታል። ያን ወጪ ለመሸፈን እንዲረዳ ድንበር ከሚያቋርጡ ክፍያ የሚሰበስብ ድርጅት እናቋቁማለን ብለዋል።
በ19 እና በ25 ሜትር ባንድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ናይል ሳትም ላይ እንዲሁ ቪኦኤ 24 ላይ ያለን ዌብሳይታችን amharic.voanews.com ነው። ወደ ተከታዩ ዘገባ
ሞምባሳ ኬንያ ሲካሄድ የቆየው የኢትዮጵያና የኬንያ የጋራ ድንበር ስብሰባ ዛሬ ተጠናቋል። በስብሰባው ላይ በሁለቱ ሀገሮች መካከል ያሉ የድንበር ምልክቶችን ለማደስ ስምምነት ላይ ተደርሷል። ገልሞ ዳዊት ከናይሮቢ ተጨማሪ ዘገባ አለው።
ግንቦት 5 2011 ዓ.ም ምረት ጀምሮ እስከዛሬ ሲደረግ በነበረው ውይይት የኢትዮጵያና የኬንያ ተወካዮች ተሳትፈዋል። በውይይቱም ሁለቱ ሀገሮች በጋራ ድንበሮቻቸው ላይ ያሉት ምልክቶች ለማደስ መስማማታቸውን በኬንያ ኢትዮጵያ ባለሙሉ ስልጣን አምባሳደር መለስ አለም ለአሜሪካ ድምጽ ገልጸዋል።
በውይይቱ የተደረሱት መግባባቶች አንደኛ በሁለቱ ሀገሮች መካከል ያለው የድንበር የሚለይበት ችካል እስካሁን 55 ብቻ ነው የተሰራው። የተቀኝ የተደረገበት በተነቀለበት በተንቀሳቀሰበት ቦታም እንዲተከል የተደረገው። ይህ እንግዲህ ከ2013 ዓመተ ምህረት ጀምሮ የነበረ ነው። ስለዚህ የተደረሰው መግባባት ቅኝትና ሽካል በተቀመጠበት ቦታ በተነቀለበት ቦታ እዛው ቦታ ላይ በነበረበት ሁኔታ ላይ የመትከል ስራ እንዲሰራ በያዝነው ዓመት በሁለት ወራት ውስጥ ሰኔና ሐምሌ 62 ኪሎ ሜትር አካባቢ ቅኝት ለማድረግ በዚህም 54 ሽካሎች ለመለየት ለመፈተሽና ለመትከል ነው። ሁለተኛ ህብረተሰቡ ይሄ እንደዚህ አይነት ስራ ሲሰራ አዲስ የድንበር ማካለል የሚሰራ እንዳይመስለው ለማድረግ የማስተማር ስራ መከናወን አለበት። እንደዚህ አይነት ድንበር ሽካሎችን የመፈተሽና የማስተካከል ሲሰራ የተለያዩ የራሱ ፈተናዎች አሉ። አንዳንዱ እንግዲህ የድንበር ሽካሎቹ ከተተከሉ ረጅም ጊዜ በማስቆጠራቸው ምክንያት በአካባቢ አየር ለውጥ ቦታቸውን ማግኘት አዳጋች ይሆናል። አንዳንዶቹም በየአካባቢዎቹ ባሉ ነዋሪዎች የተነቀሉ ናቸው ስለማያውቋቸው ትርጉማቸው ምን ማለት እንደሆነ። ሌሎችም ደግሞ እነዚህ ሽካሎች የተተከሉባቸው ቦታዎች እንደዚህ የተለየ ሚስጥር ያላቸው የተደበቀ ነገር ያላቸው አድርገውም ስለሚገምቱ ይነቅላቸዋል። አንዳንዴ በመኪናም ሄደ በጋማ ከብት ይሄድክ መስራበት ስራ ነው። በጣም አድካሚ ነው። ጸጥታው ሁኔታ ማስቸጋሪ የሚሆንበት ወቅት አለ። ቀን ሙሉ ዞረህ ማታገኝበት ወቅት አለ እና የጸጥታው ሁኔታ ይጠናከር እንዲሆን ለዛም የሚሆን የበጀት ስራ በጀት እንዲመደብ ለማድረግ ውሳኔዎችም ተላልፈዋል።
የአሁኑ ስምምነት ኢትዮጵያና ኬንያ እንደ አውሮፓውያን አቆጣጠር በ1970 ዓመተ ምህረት የድንበር ምልክቶችን በየአምስት ዓመት ለመቃኘት የተስማሙበት አካል መሆኑን አስረድተዋል። አቶ መለስ አክለው ኢትዮጵያና ኬንያ በሚጋሩት የ890 ኪሎ ሜትሮች ድንበር 625 የድንበር ምልክት ተክለው የነበሩ ቢሆንም አሁን ግን ብዙዎቹ ጠፍተው እስካሁን በተደረገው ቅኝት 55ቱ ብቻ በቦታቸው እንደተገኙ ተናግረዋል። ለመሆኑ የድንበር ምልክት ሽካሎች ሚና ምንድነው? አምባሳደር መለስ መልሳላቸው።
አገር የሚባለው እኮ አንደኛው የመሬት ግዛት እኮ ነው። የህዝብ ብዛት ከስከ የሚባል መሬት እና ሌሎችንም መመዘኛዎች ይዛልና አንድ ሀገር ከየት ተነስቶ የት ቦታ ድንበር እንዳለው ለመለየት ያስችላሉ። ይህንን መሰረት አድርጎ የመሰረተ ልማት ግንባታ ከታክስ ጋር የተያያዙ ነገሮች የጸጥታ ጉዳዮችንም እንዲሰሩ ያስችላል።
የኢትዮ ኬንያ የጋራ ድንበር ቴክኒካል ኮሚቴ ስብሰባ ከ2003 ዓመተ ምህረት ጀምሮ በኬንያና በኢትዮጵያ መካከል ሲደረግ የነበረ መሆኑም ታውቋል። ለአሜሪካ ድምጽ ግልሞ ዳዊት ከናይሮቢ።
ተከታዩ ዘገባ ወደ ድሬዳዋ ይወስደናል። ገልሞ ዳዊትን አመሰግናለሁ ለናይሮቢ ዘገባው። በማንነታችን ጥቃት እየደረሰብን ነው ያሉ የተወሰኑ የአማራ ክልል ተወላጅ ተማሪዎች የድሬዳዋ ዩኒቨርሲቲ መፍትሄ ሊሰጠን አልቻለም ሲሉ ቅሬታ አሰምተዋል። ከእሁድ አንስቶ ጥቃት እየተፈጸመብን ስለሆነ ዩኒቨርሲቲው መፍትሄ ይስጠን ወይም ወደ የቤተሰቦቻችን ይመልሰን ብለዋል ተማሪዎቹ። አዲስ ቸኮል ከድሬዳዋ ተጨማሪ አለው።
ወድለት የኦሮሞ ክርስቲያን ተማሪዎች የገዳና መስቀል ምልክት ያለው ካናቴራ ለብሰው ወደ ዩኒቨርሲቲው ግቢ ሲገቡ በዩኒቨርሲቲው ጥበቃዎች አናስገባም እንደተባሉና በዚህ የተነሳ መጀመሪያ ከጸጥታ ኃይሎች ጋር የተፈጠረው ግጭት ቆይቶ ከሌሎች ተማሪዎች ጋር እንደቀጠለ የዩኒቨርሲቲው ተማሪዎችና የዩኒቨርሲቲው የኮሙኒኬሽንና ለማቀፍ ግንኙነት ዳይሬክተር ወይዘሪት መቅደስ ካሳሁን ያስረዳሉ። በግጭቱ ሁለት ተማሪዎች የከፋ ጉዳት ደርሶባቸው ሆስፒታል እንደተኙ ተማሪዎችና ዩኒቨርሲቲው ተናግረዋል። ዩኒቨርሲቲው የተፈጠረው ግጭት የቡድን ጸብ ነው ቢልም ተማሪዎች ግን የብሔር ተኮር ጥቃት ነው ይላሉ።
ሰኞለት አይተመጣው አንደኛው ልጅ ዶርም ቁጭ ብሎ ሲያነብ ላይብረሪ መሄድ ፈራ፣ እህዶ ማንበብ ፈራ። ያለው አማራጭ ዶርም ውስጥ ማንበብ ነው። ማክሰኞ ፈተና አለ ተብሎ ሰኞ ሲያነብ ተደበደበ። እንደዛ አይነት ኮንዲሽን ነው ያለው። ብዙ ልጆች ካሁን በፊትም ኮማንድ ፖስት የነበሩ ልጆች ተጭረው እዚሁ ራሱ ተጭረው በተማሪ ህብረት ውስጥ የኮማንድ ፖስት ልብስ ለብሰው የደንብ ልብስ ለብሰው እኛን ሲያሳድዱ የነበሩ ብዙ ልጆች አሉ። ከትምህርት ታግደዋል። ያ ማለት ውጤት አልሞላላቸው ብለው ግን ግቢ ውስጥ ተቀምጠው እኛን ሲበጠብጡ የነበሩ ብዙ ተማሪዎች አሉ። ኮማንድ ፖስት ያልሆኑትንማ ግቢውና እግዚአብሔር ይቁጠረው። ትናንትና ውሳኔ ነበረ፣ ማለት ግቢው ፕሬዝዳንቱ ራሱ ተቀምጦ የወሰነ ውሳኔ ነበረ። እዚህ ውሳኔ ላይ ሲወሰን ምንድነው የተባለው? ተማሪዎች ነገ ጧት ክላስ እንዲጀምሩ የተጠየቁ ጥያቄዎች ሳይመለሱ እንዴት ክላስ ይጀምራል ሲባል በቃ የብሔር አይደለም የቡድን ጣም ነው እሱን እናስተካክላለን ነገ ጧት ክላስ ይጀምር ተባለ። ይሄ ተማሪ ደግሞ ሁሉም ያውቃል የብሔር ግጭት እንደሆነ ከነሱ ይልቅ ተማሪው በደንብ ጠንቅቆ ያውቃል እነሱም ያውቁታል ልጆቹን ላለማስወጣት ፈልገው እንጂ ያውቁታል።
ተማሪዎቹ በዩኒቨርሲቲው አስተዳደርም እምነት እንደሌላቸው ነው የሚናገሩት።
በየሩጭ ያለውን ተማሪ የመቀጥቀጥ ስራ ምንም በማያውቀው ምክንያት ከምን ተጀመረ? መለያ ከማስቆም ተጀመረ። የጅማ አባጂፋር መለያ ዚህ የተለበሰ የባህር ዳር ከነማና የፋሲል አጼዎች የሚል ማለት ይከለከላል። ከሱ ተጀመረ። ባል ተማሪው ራሱ መሸማቀቂያ ለምን ይሆናል መለያ? እንዴ ኩራት መሆን የሚገባው ነገር መሸማቀቂያ መሆን ይገባዋል? አይገባም። ከዛ ቤት ደግሞ አሁን ከሁለት ወር በፊት የተጀመረን ትልቅ ጥል ምናምን የግቢ አስተዳደርም የተማሪ መሰራረት እዚህ ያሉ ህብረቶች በሙሉ ያውቃሉ። ግን ምንም አይነት እርምጃ ለመውሰድ ፈቃደኞች አይደሉም። ምክንያቱም የጥፋት ተባባሪ ስለሆኑ ምንም አይነት መፍትሄ ከመስጠት ይልቅ ዝምታን መረጡ። አሁን ግን እኛ እዚህ ጋር ወጥተን አንድ ላይ ተሰብስበን ስንወጣ ብዙ ጥያቄ አቀረብን ሰብስበው የመፍትሄ ሐሳቦች ብለን ያሰብናቸው እንደተማሪ አቀረብንላቸው። እነሱ ግን ምንድነው ያሉት? የፖለቲካ ፓርቲዎችን አላማ ያከሄዳችሁ ነው ከጀርባችሁ እንደዚህ እናንተ መጠቀማ ያደረጋችሁ ነው። ይሄ ማለት ነው አልተበደላችሁም እናንተ ለሰዎች እንትን ይሆናችሁ ነው ማለት ነው አይደል? ስለሆነ እኛ ዛሬ ያው ከግቢ ወጥተንላችኋል በቃ ውስጥ ምንም አይነት ማረጋገጫ የለንም አስተዳደሩ እኛን አይወክልም።
የዩኒቨርሲቲው የሃይማኖት አባቶችንና ያስተዳደሩና አመራሮች ያሳተፈ የውይይት መድረክ አዘጋጅቶ ነበር። በውይይቱ ተሳታፊ የነበሩት የድሬዳዋ አስተዳደር የሃይማኖት ተቋማት ጉባኤ ሰብሳቢ ሊቀ ብራናት ቀለመወርቅ በውይይቱ ተደርሶበት ስለነበሩ መግባባቶች እንዲህ ይላሉ።
ቁርስም ሳማን በላም ብሎ ነበር በመጀመሪያ መክረን ተራካችን መጀመሪያ አትጉዱ ብለን በብዙ ምክርና በብዙ ውይይት በኋላ አንደኛው ምሳ እንዲበሉ አስተዝገን ወደ ምሳ ወዳደረሽ ያስገባራቸው ወደተኛ ከዛ መልስ ሲመለሱ ያቀረቧቸው ጥያቄዎች ነበሩ። አንደኛ ያው ዶርሙ ልክ አይደለም ተከላክለን አንድ ላይ ያለነው መብራት እያጠፉ የጎድን ያሉት እኛ ከነሱ ጋር መኖር አንችልም ስምርሽቹ መሰዳደር ጥያቄያችንን ማጥፋው እየመለሰልን አይደለም እንደገና ሳናጠፋ በፖሊስ እንደበደባለን እኛ ያጠፉ ሲሰዎች ደግሞ ምንም ይደረጉት ነገር የለም ስለዚህ ከምንሞት ወደ ሀገራችን እንገባለን ነው ጥያቄው እና ለዚያ ደግሞ የብሎክ ተለይቶልን ትምህርታችን እስከሚጨርስ የዚህን አመት እንትን እስከሚዘጋ ድረስ ዶርም የለይልን ብሎክ የለይልን ነው ጥያቄው ያንን በእርግጥ መጀመሪያ አይቻልም ተብሎ ነበር ትምህርቱ ፖሊሲ ያናጋር ነበር ያሉት ያው ብዙ ባለስልጣኖች ነበሩ። በዚህ መጨረሻ ሁሉም አምኖበት ሌላ አማራጭ የሌለ አሁን ብሎክ እየተለየ እየተሰራላቸው ነው ያለው። በዚህ ይደረግላቸው አንብለን ተማሪውን አረጋግተን ወደ ትምህርት ቤት እንዲገቡ አድርገን ነው ትራፊክ የተመለስ ነው።
የዩኒቨርሲቲ ኮሙኒኬሽን እና ዓለም አቀፍ ግንኙነት ዳይሬክተሯ ወይዘሪት መቅደስ ካሳሁን የተማሪዎች ማደሪያ ሕንጻን ስለመለየት የደረስንበት ስምምነት የለም ይላሉ። ስለ ግቢው ወቅታዊ ሁኔታ ከተማሪዎች ጋር ስለተደረገው ውይይትና ስለ ትምህርት መጀመር እንዲህ ብለውናል።
እኛ እንደ ዩኒቨርሲቲ ሁሉም ተማሪ እዚህ ሲኖር ተሳስቦ አንድ ላይ ሆኖ በጋራ እንዲኖር ነው። ብሎክ የመለየቱ ጉዳይ እንደማይሆን ግን ተማሪዎች ስጋት ካለባቸው ስጋታቸውን አብረን ተባብረን ስጋታቸውን ለማስወገድ እንደምንጥር እሱን ተነጋግረናል። ተማሪዎች አካዳሚካሊ ዲስሚሳል ፎር ጉድ የተባሉትን ለይቶ አስወጥቷል። ግን አሁንም የቀሩ ተማሪዎች ካሉ የራሱን ጥረት ወስዶ ግቢው ያንን ለማድረግ ዝግጁ ነው። ለተማሪዎችም በተደጋጋሚ ሲገለጽ የነበረው ከውይይቱ እኛ የራሳችንን ጥረት አድርገን ዩኒቨርሲቲው ሰላማዊ እንዲሆን ማድረግ ነው። ዩኒቨርሲቲው ፕሬዝዳንት ጀምሮ ሁሉም አመራሮች ያንን ልናረጋግጥላቸው ወደናል። እሱንም ነግረናቸዋል። የነበሩ ችግሮች እንዳሉ ያው ከላይም ከመድረኩም ተገልጿል። የነበሩ ችግሮችን ግን በሂደት የሚፈቱ ይሆናሉ። እኛ እንሰጋለን የሚለው ነው አንተም እንዳነሳው ቅድም። እሱን ለማድረግ ደግሞ ከተማስተዳደር ጋር ተነጋግረን በቂ የሆነ ሴኩሪቲ ኖሮ ሴፍቲያቸው እንዲጠበቅና ትምህርታቸው ላይ ፎከስ እንዲያደርጉ እሱን እያደረግን ነው አድርገናል። ሌላው ግን ከመማር ማስተማር ጋር ተያይዞ የተነሱ ማንኛውንም ጥያቄዎች በሂደት እንፈታለን።
ይሁንና አሁንም ድረስ ዩኒቨርሲቲ ውስጥ አናድርም ያሉ ተማሪዎች ከስላሴ ቤተክርስቲያን ፊት ለፊት ጥላ ስር ተሰብስበው ይታያሉ። ሌሎች የተወሰኑ ተማሪዎችም ወደ የቤተሰቦቻቸው እንደሄዱ እዛ ያነጋገርኳቸው ተማሪዎች ይገልጻሉ። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ።
አዲስ እንደዘገባው እናመሰግናለን። የብዙ የአፍሪካ ሀገሮች መንግስታት መንግስታዊ ያልሆኑ ድርጅቶችን አግባብነት በሌላቸው ገደቦች ለማጨናነቅ አልመው ባወጧቸው ህግጋትና ፖሊሲዎች ሲቪል ማህበረሰቡን እየጎዱናቸው ሲል የዲሞክራሲ ተቋሙ ፍሪደም ሃውስ አስገንዝቧል። ፍሪደም ሃውስ በሪፖርቱ ስትመረበት የቆየውን አፋኝ አዋጅ ሰርዛ በተሻለ አዋጅ የተካችው ኢትዮጵያ ለአህጉሪቱ ምሳሌ ሆናለች ብሏል። ካሮል ጌንስበርግ ያጠናቀረችውን ዘገባ ቆንጅታ እየታቀርባለች።
ቢሮ ዋሽንግተን የሆነው ፍሪደም ሃውስ ባለፈው ማክሰኞ ይፋ ያደረገውን ሪፖርት ያጠናቀሩት ጋድፍሪ ሙሲላ በአፍሪካ ሀገሮች መንግስታዊ ያልሆኑ ድርጅቶች ላይ የተጣሉት ገደቦች ህዝባዊ ድርጅቶችና ዜጎች መንግስታትን በተጠያቂነት የመያዝ አቅም እንዳይኖራቸው ያደርጋል፣ ለሰብአዊ መብቶች ከበሬታ የመሟገት ጉልበታቸውንም ያሰለስላል ብለዋል። አክለውም መንግስታቱ በእነዚህ ገደቦች ብቻ የሚወሰኑ አይደሉም፣ የዜጎች ነጻነቶችን ሌሎችን የሚያፍኑባቸው ልጓሞችንም ያጠብቃሉ ነው ያሉት። ነጻነት በአደጋ ላይ፣ በአፍሪካ መንግስታዊ ያልሆኑ ድርጅቶችን የሚገድቡ እርምጃዎች መስፋፋት በሚል ርዕስ የወጣው የፍሪደም ሃውስ ሪፖርት እንደ አውሮፓውያን አቆጣጠር ከ2004 ዓ.ም ጀምሮ በአህጉሪቱ የሲቪል ማህበረሰብ ተቋማትን በተለይም በሰብአዊ መብቶችና በአስተዳደር ነክ ጉዳዮች ላይ የሚሰሩትን ለመገደብ የተወሰዱ እርምጃዎችን ተመልክቷል። የተቋማቱን የውጭ ሀገር ሰራተኞች የስራ ፈቃድ ምዝገባ ማወሳሰብ ወይም መገደብ፣ እንዲሁም ተቋማቱ ከውጭ የሚያገኙትን የገንዘብ ድጋፍ መቆጣጠር የመሳሰሉ እርምጃዎችን የወሰዱ ሀገሮችን የፍሪደም ሃውስ ሪፖርት ዘርዝሯል። አልጄሪያ፣ ቡሩንዲ፣ ግብጽ፣ ኢትዮጵያ፣ ሩዋንዳ፣ ሴራሊዮን፣ ደቡብ ሱዳን፣ ሱዳን፣ ታንዛኒያ፣ ቱኒዚያ፣ ዩጋንዳ እና ዛምቢያን የጠቀሰው የፍሪደም ሃውስ ሪፖርት ኢትዮጵያ ከ10% በላይ ገቢያቸውን ከውጭ ሀገሮች የሚያገኙ የበጎ አድራጎት ድርጅቶች በፖለቲካዊና በመብት ከበሬታ ጉዳዮች ላይ እንዳይሳተፉ አፍነው የቆየውን የቀደመውን አዋጅ የሚተካ አዲስ አዋጅ በቅርቡ መደንገጓን አውስቷል። የቀደመውን አዋጅ ጭራቃዊ ሲሉ ለቪኦኤ የገለጹት የፍሪደም ሃውስን ሪፖርት አጠናቃሪው ጋድፍሪ ሙሲላ የመብት ቡድኖች ምንም አይነት የተሟጋችነት ስራ እንዳይሰሩ ሸብቦ መቆየቱን አስታውሰዋል። ጠቅላይ ሚኒስትር አብይ አህመድ መሪነቱን መያዛቸውን ተከትሎ የመንግስታዊ ድርጅቶችንና የህዝብን ፍላጎትና ድምጽ በግብአትነት ያካተተ አዲስ አዋጅ በማውጣቷ ኢትዮጵያ ለአህጉር አፍሪካ ብሩህ ገጽታ ፈንጥቃለች ብለዋል። የዩናይትድ ስቴትስ የዓለም አቀፍ ልማት እርዳታ ድርጅት የኢትዮጵያ ዳይሬክተር ሌስሊ ሪድ አዲስ አበባ ውስጥ ባለፈው ሳምንት በሰጡት ቃልም በቀደመው ህግ የነበሩ ፈተናዎችን አስታውሰዋል።
But as you know, the environment for CSOs worsened following the 2005 election.
እንደምታቆት ከ1997ቱ ምርጫ በኋላ ለበጎ አድራጎት ድርጅቶች የሥራ ሁኔታው የከፋ ሆኖ ነበር። ከዚያ በ2001 የወጣው የበጎ አድራጎትና ማህበራት አዋጅ ደግሞ እየተነቃቃና ዜጎች በአላማ ከፖለቲካ መሪዎች ጋር እንዲገናኙ መድረክ ሲፈጥር የነበረውን የሲቪል ማህበረሰብ አቅም በእጅጉ የቀነሰ ነበር። ስራችሁን በአግባቡ እንዳትሰሩ ከባድ ችግር ሆኖ እንደነበር ለእናንተ መናገር አያስፈልገኝም። ስለዚህ በአንድ በኩል USAID ከሲቪል ማህበራት ጋር በቅርበት ብዙ መስራት ይፈልግ የነበረ ሲሆን፣ በሌላ በኩል ደግሞ በኢትዮጵያ የነበረው ሁኔታ ለሲቪል ማህበራቱ የማያሰራ ሁኔታ ፈጥሮ እንደነበርም ይታወቃል። ሆኖም ቀጥተኛና ተዘዋዋሪ የገንዘብ ድጋፍ በማድረግ ከሀገር ውስጥ የሲቪል ማህበራት ጋር የምንሰራባቸውን መንገዶች ለማስፋት ጠንክረን ሰርተናል። መጀመሪያ በአቅም ማጎልበት ፕሮጀክቱ ማሳካት የፈለገው የሀገር ውስጥ የሲቪል ማህበራት ተቋም ጠንክረው በዚያ አፋኝ ሁኔታ ግቦቻቸውን እንዲያሳኩና እንደኛ አይነት ገንዘብ ለጋሾች የሚፈልጉትን ግልጽነትና ተጠያቂነት መስፈርት እንዲያሟሉ ማድረግ ነው።
በቅርቡ የወጣው አዋጅ አበረታች መሆኑንም ነው ሌስሊ ሪድ አስከትለው የተናገሩት።
Well, we've heard the political statements that civil society is welcomed and is expected to play a really
በፖለቲካ መግለጫዎቻቸው መንግስት የሲቪል ማህበራትን እንደሚቀበልና በኢትዮጵያ የልማት ጉዞ ገንቢ ሚና እንደሚኖረው እንደሚጠበቅም ሰምተናል። ይህንን እኛም በደንብ እንፈልገዋለን። አዲሱ አዋጅ እንደተባለው ከሆነ ተስፋ የሚጣልበት ነው። በሚተገበርበትም ጊዜ የተባለውን ተስፋ የሚያሳካ እንደሚሆን ተስፋ አድርገናል።
በፍሪደም ሃውስ ሪፖርት ከተገመገሙት 20 የአፍሪካ ሀገሮች ውስጥ በአብላጫዎቹ የሲቪል ማህበረሰብ ድርጅቶችን የገቢ ምንጭ ሙልጭ አድርጎ ለማድረግ ብቻ ሳይሆን ድርጅቶቹን በየከፋ የመንግስታዊ ቁጥጥር አፍኖ ለመያዝ ደንቦች ወጥተዋል ወይም ያሉትን የማጥበቅ እርምጃ እየተወሰደ መሆኑን ነው የጠቆመው። የፍሪደም ሃውስ ሪፖርቱ አዘጋጅ ሙሲላ ከትናንት በስቲያ ማክሰኞ ለቪኦኤ በሰጡት ቃለ መጠይቅ በአፍሪካ ዲሞክራሲ ላይ የተደቀነውን አደጋ ተንትነውታል። አህጉሪቱ ውስጥ የሚንቀሳቀሱ ሀገሮች
የህዝብ ዲሞክራሲ ጥያቄዎች ላይ አሉታዊ ተጽዕኖ ሊያደርሱ እንደሚችሉ የፍሪደም ሃውስ ሪፖርት አቅራቢ ሳያስረዱ አላለፉም። የአፍሪካ መንግስታት እንደ አውሮፓውያን አቆጣጠር ከ2005 ዓመተ ምህረት ጀምሮ የህዝቦችን ነጻነት በተቀነባበረ መንገድ የሚያፍኑ እርምጃዎችን መውሰድ ጀምረዋል። ይህ ደግሞ አሉ ቻይና እግሯን አህጉሮይቱ ውስጥ ከማስገባቷና በቅርቡ ደግሞ ሩሲያ ብቅ እያለች ከመምጣቷ ጋር ተገጣጥመዋል ነው ያሉት። የሲቪል ማህበረሰብ ተቋማት ላይ የሚጣሉትን ገደቦች ለመታገል የሚጠቅሙ ያላቸውን እርምጃዎች ፍሪደም ሃውስ መክሯል። ተቀናጅተው ከፍርድ ቤቶችና ከምክር ቤቶች ጋር ለመስራት የሚያስችሏቸውን መዋቅሮችም አመላክቷል። ተቋማቱ በሚንቀሳቀሱባቸው ማህበረሰቦች ውስጥ ከሀገሬው ጋር ግንኙነታቸውን ቢያደረጁት እነዚህ የባዕድ ተላላኪዎች የሚሏቸውን መርዛማ ወንጀላዎች ለመዋጋት ብርታት ይሰጣቸዋል ሲል ፍሪደም ሃውስ መክሯል።
ክብራትና ክብራን አድማጮች ዝግጅቶቻችን ተጠናቀዋል። በምሽቱ ፕሮዲውሰር ብራን ኃይሉ፣ ቴክኒሻን ጆ ጊል፣ የማህበራዊ መገናኛ ፕሮዲውሰር አበባየው ገበያ፣ ዋና አዘጋጅ ትዝታ በላቸው ስም የምንሰናበታችሁ ስናስተናግዳችሁ የቆየ ነው አዳነች ፍስሐዬና ሰሎሞን አባተንን። የትግርኛ ዝግጅት ይቀጥላል። በእኛ በኩል አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና እምሹ።